ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው። የዛን ጊዜ ተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ one less mouth feed ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከዘበሳው ላይ።
ኢትዮጵያ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል ያለ እድሜ ጋብቻ መጨመሩን አንድ ጥናት ይፋ አድርጓል። ከጥናት አድራጊዋ ኩልሱማ ኑር ጋር በመሽቱ እንወያያለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ይመራለው፣ ብርሃኑ ደግሞ የምስልና ድምጽ ቅንብሩን ትከውንልናለች። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ቀደምን ግን ከሰሞኑ ወደ ተደረገ አንድ የጥበብ ምሽት እንወስዳቸዋለን። በኢትዮጵያ ረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው ማሆይ ጽጌ ማርያም ገብሩን የሚዘክር የረቂቅ ሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖ አመቤት ስራዎች ቅጂ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድ ጥረት መጀመሩን በዚሁ ቀን ፋውንዴሽናቸው ተነግሯል። ቀጣዩ ዘገባ እናስተናግዳለን። የፒያኖ አመቤት ማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ ሆኑ የፒያኖ ድርድሮቻቸው መደመጣቸውን ዘመን ተሻጋሪ ስራዎቻቸው የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከአመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ የሰሞኑኛውን መድረክ አላማ ያስረዳሉ።
የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ማሆይ በህይወት ሆነው የመቶ አመታቸውን እናከብራለን በሚል ነበር። እግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉሳቸው። ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን እርግጥ ያው መቸስ ፈረንጆች ቢተር ስዊት እንደሚሉት ባንዱ አቋያ በጣም ጣፋጭ ነው፣ ደስ ይላል። እናከብረው ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍ ኮርስ ስለተለዩን እናዝናለን። ሶ ሁለቱንም የያዘ ነው የሚሆነው።
የማሆይን መቶኛ አመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፈውበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሃና ይናገራሉ።
አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር፣ እስራኤል እንኳን ተደርጓል፣ ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካልና በክላሲካል ፒያኖ በሶስቱም ረድፍ። ምክንያቱም ማሆይ በብዙ ረድፍ ነበረ ሙዚቃ የሚጽፉት። ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ። እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስና ከፍ ከማድረግ በላይ ደግሞ ድርጅቱን ለማስተዋወቅና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑንና ሊደገፍ የሚገባው ድርጅት መሆኑን ለህዝብ ለማሳወቅም እንፈልጋለን።
በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምህሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው።
The way her music has found its way in the world is really, really interesting to me.
በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔን በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለሳቸው የተጻፉ ዘገባዎችና የሶችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ ያለው የሳቸው ስራዎች ወደ አንድ ዘርፍ ተጠጉናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማህበረ ሙዚቃ ልዩ የነበተን ምክንያት ለማወቅ ህይወታቸውን ለመረዳት መዛግብቶቻቸውን ያሳዩ ደስቻቸውን ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬያለሁ።
በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ስራዎችና የሙዚቃ ሂደታቸው ለዘመናዊው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል።
She challenges boundaries. She challenges us to think about what makes classical.
ማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምራውያኑ የሙዚቃ ቅማሬ ምንነት ላይ እንድናስመክተውናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በአንዳንድ ተጠርቶ ሌሎች ግን በስልጣና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው ያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጥ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፉ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። ማሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጠል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለኔ በእጅጉ የሳበኝ ጉዳይ የረቂቅ ሙዚቃ ውስን መሆኑና ያውስነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው።
የዚህ ዝግጅት አስተናጋጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከ16 ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ ይናገራሉ።
ካደረጋቸው ነገሮች ተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ ማካኝነት የተፈሪ መኮንን ተማሪዎች የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው አመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የአመት ስኮላርሺፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ኦን ዋን ይማራሉ። ይሄም ድርጅቱ ቤስ ሙዚክ አካዳሚ ከሚባል ድርጅት ጋራ በመተባበር ነው ሲሄን ስኮላርሺፕ አቬለብል ያደረገው የሰጠው።
ወይዘሮ ሃና በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመስተል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት አፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል።
እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ ሀገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። ያገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለት ነው? ይሄንን ስል ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም ማለማክበር ነው ስራቸውንም ማለማክበር ነው። ይሄ ብዙ የሚጋጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጪ እንደዛ አይነት ችግር አይገጥመን።
በ99 አመታቸው ከዚህ ዓለም በሞት የተለዩት ማህዊ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የህዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። ኢትዮጵያ ውስጥ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል ያለዕድሜ ጋብቻ መጨመሩን አንድ ጥናት ይፋ አድርጓል። ከጥናት አድራጊዋ ኩልሱማ ኑር ጋር እንዲሁም ከሚመለከታቸው ወገኖች ጋር የተነጋገረችው ኤደን ገረመው ቀጣዩን ዘገባ አሰናድታለች።
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት አመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድነው እንደዚህ አይነት ለክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድነው የተፈጠረው? የምግብ ወይም ፉድ ኢንሴኩሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው። እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ one less mouth to feed ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለሷ የተሻለ ህይወት የተሻለ ቦታ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የወርድወት ፌሎሺፕ አማካኝነት በአፋር ክልል የህፃናት ጋብቻ ሁኔታን ያጠናችው ወጣት ኩልሱማ ለህፃናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህፃናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበርነው አሁን 90 ነን። ብዙ የነበርነው ወንድሞቻችንን ጓደኞቻችንን አጥተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱ ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድነው አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበር። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበር። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል ሐሳብ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህፃናት ጋብቻ ቁጥር ከፍ እንደሚል ቢሮአቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮአችን የተቻለ የሚያክል እየሰራ ነው። ያው ቢዝነስ ግራጥም የለውም ሰለጌ ታሳየው ማለት ነው። እና አሁን እኔ ራሱ በአይኔ ያየሁት አሁን ራሱ ወደ 5 ቦታዎች ይሬ ነው የመጣሁት። እና ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልኩ ነው ያየሁት። አለትም ለረንድ ሲባል የደርሰርነት ችግር እዛ ምክንያት፣ አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሙሉ በሙሉ የወደመባቸው ቦታዎች አሉ። አንዲት
ሴት ያባቶቿን ወግና ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው ባህላዊ አስተሳሰብ ስር የሰደደ መሆኑ በጥናቷ ማረጋገጧንም ገልጻለች። አንዲት ሴት እድሜዋ ከ20 በላይ ሲሆን እማትፈልግ ተደርጋ እንደምትወሰድ በመግለጽ ፈገግ ያሰኛትንና የጉዳዩን ስር መስደድ የጠቆማትን ሁኔታ አጋርታኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግሪስተበን ቢብትስ እንቢ የሚለውን ነገር እንትን አይሉስም፣ አይመጣላቸውም። እንቢ ደረግሙን አላ። እሺ ቢረግማችሁስ ምን ታደርጋላችሁ? ዴ ወረገሙ ማለት እኮ በቃ አንቀፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ። በእና እንዴ ለኮን 25 አመት ነው ግን አላገባሁኝም። ታዲያ ለምንድን ነው እና መስላቸው እነዚህ ህፃናቶች ሴቶች ናቸውና አይ እንግዲህ ቆንጆ ባትሆኚ ነው ያስከሆነ ያለገባሽ ግን ዱአን አድርግልሻለሁ እና ያን ጊዜ ነበርና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁ። ከቃለ መጠይቆቹ ውስጥ አንድ ጥያቄ ምንድነው? አሁን እናንተ ማግባት ነው የምትፈልጉት ወይስ ትምርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት? ስለሷ አይኔ እንዳንቺ ትምርትን ጨርሽ ነው ከዛ በኋላ ነው ማገባው የሚል መልሰጠሽና በጣም ነበር ሾክ ያደረገች። በዛውም ልክ ደግሞ ለኔ ምንም ሌላ ነገር ባላደርግ መሐላቸው ተቀምጬ እኔን ማይታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው በያስባሉ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትና እንዲሁም ችግሩ ስር የሰደደበት ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሯል ብያስብ ያለሁኝና እሱ ለኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብያስባለሁ። ሩት ኮዝስ ወይም ስር የሰደዱት ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ከህፃናት ጋብቻ ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በህፃናት ጋብቻ ላይ ያለውን አመለካከት እንዲቀየር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድነው የህፃናት ጋብቻ አንድም ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ እንትን የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖችም ይመለከታቸዋልና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጉርጉሩሳኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላት በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
እደንና አመሰግናለሁ። ወደ አማራ ክልል እንሻገር። በአማራ ክልል ልዩ ልዩ አካባቢዎች ያጋጠሙ የምግብ እጥረት በመማር ማስተማሩ ሂደት ላይ አሉታዊ ተጽዕኖ መፍጠሩ እየተነገረ ነው። የዚህን ጉዳይ ዝርዝር መስፍን አራጌ ያጠናክሩታል። አስማማው ያቀርበዋል።
በአማራ ክልል በተለይ በመስራቃዊ ዞኖች ላለፉት ተከታታይ አመታት እንዳጋጠመ የተገለጸው የጸጥታ ችግር፣ የምርት እጥረትና የሰብል ተባይ መከሰት በአካባቢው ምርታማነት ላይ ተጽዕኖ እንደፈጠረ በደቡብ ወሎ ዞን ወረባቦ ወረዳ 01 ቀበሌ የጓንደኛ ደረጃ ትምህርት ቤት ርዕሰ መምህር አለባቸው ወልደስላሴ ለአሜሪካ ድምጽ ተናግረዋል። ርዕሰ መምህሩ እንዳመለከቱት በአካባቢው ምርታማነት መዳከሙን ተከትሎ አሳሳቢ የምግብ እጥረት ተከስቷል። ይሄው የምግብ እጥረት በተለይ በመማር ማስተማሩ ሂደት ላይ ያስከተለውን ጫና አስረድተዋል።
መጀመሪያ ላይ አንበጣወርሽኝ ነበር የነበረው። አንበጣወርሽኝ ያገሩ ተበልቷል። በዛ የተነሳ ያው ከፍተኛ የሆነ የምግብ እጥረትና የተማሪዎች ማቋረጥ ማሰለት እንዲህ ከፍተኛ የሆነ በትምህርት ስራው ላይ ከባድ የሆነ ጫና ነው ፈጥሮ ያሳለፈው። ከዛ መለስ ደግሞ ጦርነት እኛ ትምህርት ቤት ላይ ካምፕም ጭምር ነበር በሆዋ ታይዞ ማለት ነው። ጦር ካምፕ ነው በጣም ትምህርት ቤት ይወደመበት አዝመራው ጭምር ይወደመበት በከባድ መሳሪያ የተመታበት ወዘተ ችግሮች እነዚህ ኩምለ ችግሮች ደግሞ በተማሪዎች ማቋረጥ ላይ ከፍተኛ የሆነ ጫናና ውጤታቸው ላይ በጣም ከፍተኛ የሆነ ችግር ነው ፈጥሮብን የነበረው። ያው ይሄንንም ችግር በተደጋጋሚ ለማሳየት ሞከርን ምንም የምግብ ድጋፍ አላገኘንም እስካሁን ድረስ ማለት ነው። ምንም አይነት ማሻሻያ ነገር ወይም ደግሞ ተማሪውን የመገቡ ወደ ትምህርት ቤት የሚያመጣ ነገር አላገኘንም። ያው ዝም ብለን ችግር ውስጥ ነው ያለነው።
በዘንድሮ አመት የታየው ያቋራጭና ደጋሚ ተማሪዎች ቁጥር የትምህርት አመቱ ሲጠናቀቅ በውል እንደሚታወቅና ባለፈው አመት ያስከተለው ተጽዕኖ ግን ከፍ ያለ እንደነበረ ማውስተዋል።
ለምሳሌ በምግብ እጥረት አምና ላይ መርሁ የሚለው ከ2% በታች ማድረግ ነው አቋራጭን። ግን በነገርኩ ተጽዕኖዎች ምክንያት ወደ 10% ተማሪዎች አቋርጠዋል ከትምህርት ገበታቸው ማለት ነው። ይሄ ደግሞ ለትምህርት ስራው በጣም አሉታዊ የሆነ ተጽዕኖ ነው ያለው። ደጋሚንም ስናይ በማሰለስ የተነሳ ማለት ነው ወደ 7% ደጋሚዎች አሉ። ማህበረሰቡ ተማሪዎችን መግቦ ወደ ትምህርት ቤት መላክ ሲያቀተው ወደ ተለያየ ስራ ማስተማራት ነው ያለው ማለት ነው።
ከፍተኛ የምርት እጥረት አጋጥሟቸዋል ከሚባሉት የዞን ወረዳዎች ውስጥ ያርጎባ ብሔረሰብ ሌላው ነው። በብሔረሰብ ወረዳው በደረሰው የዝናብ እጥረትም ከ35000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የወረዳው የግብርና ጽሕፈት ቤት ሰሞኑን አስታውቋል። ችግሩ በመማር ማስተማር ሂደቱም ላይ የራሱ ተጽዕኖ እንደፈጠረ የወረዳው ትምህርት ጽሕፈት ቤት ተወካይ አብዱ ሰይድ ተናግረዋል።
በዘንድሮ 2015-2016 ዓ.ም የትምህርት ዘመን የድርቁ ሁኔታ በተመለከተ ትምህርት ላይ ያለው ተጽዕኖ በጣም አስጊና አሳሳቢ ሁኔታ ላይ የደረሰበት ሁኔታ አለ። ይሄውም እንዲነው አርጎባ ከቦታው አንጻር በአመት አንድ ጊዜ ነው ምርት መሬት የሚገኘው። ስለዚህ በአመት አንድ ጊዜ ከሚገኝለት ሰብል ደግሞ በዘንድሮ አመት አጥተዋል። ዘንድሮ የኑሮ ውድነቱን ጭምር ስላለ በመማር ማስተማሩ ላይ አንደኛ ለተማሪዎቹ ወደ ትምህርት ቤት ዘውት የሚመጡትን ግብዓት አሟልቶ ለመግዛት ምንም አይነት ውስጥ ገቢ ስለሌላቸው ሽጠው መለወጥ ስለማይችሉ ደብተር ገዝቶ እንኳን ማስተማር የማይችሉበት ሁኔታ አለ። አንድ ደብተር ለሁለት የትምህርት አይነትም ጭምር እንዲጠቀሙ የተደረገበት ሁኔታ አለ። በሁለተኛ ደረጃ እንደገና ደግሞ ወላጁ የሚመገበው ምግብ ሲያጣ ተፈናቅሎ ወደ ሌላ ቦታ የሚሄድ አለ። ስለዚህ እነዚህ ነገሮች ስላሉ በዛ አማካኝነት ተማሪ ወደ ትምህርት ቤት እንዳይመጣ ያደረገበት ሁኔታ አለ። አንድ ቤተሰብ ላይ እኮ 6-7-5 ተማሪ የሚያስተምር እኮ ወላጅ አለ። ስለዚህ እነዚህ ልጆች እዛ ቦታ ቤት አስቀምጦ ምንም ግብዓት ወይም ምንም ምግብ በሌለበት ወይም ዘንድሮ ድርቅ በመሆኑ አኳያ እነዛ ልጆች ማስተማር በጣም ከባድ ስለሆነ እነዛ ልጆች ይዞ የሚንቀሳቀስ መሆን የለም። ነገር ግን ምገባ ቢኖር ኑሮ የዘንድሮውን ድርቅ ማለት የምንችልበት ሁኔታ ይፈጠር ነበረ።
የደቡብ ወሎ ዞን ትምህርት መምሪያ የትምህርት ስታቲስቲክስ ትንተና እቅድ ዝግጅትና ሀብት ማፈላለግ ቡድን መሪ አህመድ አዳፈው በበኩላቸው የትምህርቱ ዘርፍ የምግብ እጥረቱን ጨምሮ በተለያዩ ምክንያቶች ተግዳሮት እያጋጠመው ነው ይላሉ።
በ2016 የትምህርት ዘመን በዞናችን ከትምህርት ሴክተር አኳያ ያጋጠሙ ችግሮች አንዱና መሰረታዊ የጸጥታ ችግር ነው። ሁለተኛው የድርቅ ሁኔታ ነው። እስካሁን መመዝገብ ከሚገባቸው በ2015 ሲማሩ የነበሩ ከ101,000 በላይ ተማሪዎች ያልተመዘገቡበት ሁኔታ ነው ያለው። ከዚህም ባሻገር ተመዝግበው ትምህርት ያልገቡ ህጻናትም አሁን ይገኛሉ። ድርቅ በመከሰቱ ምክንያት ተማሪዎች ወደ ትምህርት ቤት ለመምጣት የተቸገሩበት ሁኔታ እንዳለ ነው ሪፖርቶች የሚያሳዩት።
በአካባቢው ከሚስተዋለው የምግብ እጥረት አኳያ የተማሪዎች ምገባ የሚደረግባቸው ትምህርት ቤቶች በቁጥር አነስተኛ እንደሆኑም ቡድን መሪው ያመለክታሉ።
በዞናችን 1210 ትምህርት ቤቶች ቢኖሩም የምገባ ፕሮግራም ያለው በአንድ ወረዳ በ27 ትምህርት ቤቶች ብቻ ነው። ከዛ ውጭ በሌሎች ትምህርት ቤቶች የምገባ ፕሮግራም የለም። ስለዚህ ያው ህብረተሰቡ በራሱ ጥረት ልጆቹን እየመገበ ያው ባለው ጥሪት እየተጠቀመ እየመገበ ያለበት ሁኔታ ነው ያለው።
በተመሳሳይ በኦሮሞ ብሔረሰብ አስተዳደር ዞን ከፍተኛ የምግብ እጥረት እንዳጋጠማቸው የተገለጹት የአርጦማ ፋርሲ፣ ጅሌ ጥሙጋ፣ ባቲና ደዌ ሀርዋ ወረዳዎች ናቸው። ከዝናብ እጥረትና የተባይ ክስተት ጋር ተያይዞ በወረዳዎች የደረሰውን ጉዳት የሚያጠናው ግብረ ኃይል ያደረሰን መረጃ እንደሚያሳየው ጉዳቱ ያስከተለው የምግብ እጥረት ተማሪዎች ወደ ትምህርት ቤቶች እንዳይመጡ አከላክሏል። ቢመጡም በአግባቡ ትምህርታቸውን መከታተል እንዳይችሉ ተጽዕኖ ፈጥሯል። አለማየሁ ታደሰ የግብረ ኃይሉ ሰብሳቢ ናቸው።
ከ20 ጀምሮ ዝናቡ ቆሞ ነበረ። ዝናቡ መቆም ኦልሬዲ ምንድነው ሜጀር ክሮፕ ማሽላ ነው። እኛ አካባቢ ማሽላ ኮምፕሊትሊ የመድረክ ነገርና ከፕሮዳክሽን የመውጣት ነገር ነው የገጠመን። ከምርት መውጣት ማለት ነው። ተቃላይ ወደ 58000 ሄክታር መሬት ነው በዘር የተሸፈነው ዲሲር። ወደ 12000 ሙሉ በሙሉ ከምርት መውጣት ነገር የገጠመበት ነባራዊ ሁኔታ ነው የነበረው። ወደ 17000 ደግሞ እንደገና የሚፈለገው ምርት ያለመስጠት ሁኔታ ነው። ትምህርት ላይ አሁን ትምህርት ኦሬዲ ተማሪዎች ከትምህርት ቤት የማቆም ነገር በደንብ ፌስ አልተደረጉም። ግን ፌስ ያደርጉ የሚችሉ ትምህርት ቤቶች ተብሎ የተለዩ ትምህርት ቤቶች አሉ።
ከግብረ ኃይሉ ሰብሳቢ አለማየሁ ታደሰም ሆነ የትምህርት መምሪያውን በመወከል በግብረ ኃይሉ ተሳታፊ ከሆኑ ተሾመ ኃይለማርያም ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ በግለሰቦቹ ስልክ አለመነሳት ምክንያት ሊሳካልን አልቻለም። ቀደም ሲል በነበረን የሐሳብ ልውውጥ ግን በዞን ውስጥ በየትኛውም ትምህርት ቤቶች ምገባ እንደማይካሄድ የዞኑን ትምህርት መምሪያ በመወከል የግብረ ኃይሉ አባልና የመምሪያው ተወካይ አቶ ተሾመ ተናግረው ነበር። በአራቱም ወረዳዎች በሚገኙ ትምህርት ቤቶች ውስጥ ምገባ ካልተካሄደም ወደ 60000 የሚደርሱ ተማሪዎች ትምህርታቸውን ሊያቋርጡ እንደሚችሉም ጠቁመው ነበር። በቅርቡ በደሴ ከተማ በተዘጋጀው የትምህርት ምክክር መድረክ ላይ የተገኙትና ለጋዜጠኞች አስተያየታቸውን የሰጡት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ አመልክተዋል።
ለትምህርት ጥራቱ ትልቅ ጥቅም ነው ብለን የምናስበው የተማሪ የምገባ ስርዓት ነው። በደረሰው ችግር በሰሜኑም ጦርነት፣ በድርቁ፣ በተለያዩ ሰው ሰራሽ የሚሆኑ ተፈጥሯዊ ችግሮች ምክንያት መመገብ ያቃታቸው ተማሪዎች አሉ። እነዚህንም የተወሰኑ ወረዳዎችና ከተማ አስተዳደሮች በጀት ሁሉ በጅተው በጣም ወጣ ያለ ችግር ያለባቸው ለመመገብ ሁሉ ዝግጅት እያደረጉ ያሉ ወረዳዎችና ከተማ አስተዳደሮች እንዳሉ አይተናል። ይሄንን ተሞክሮ ለማስፋፋት እንሞክራለን። መንግስት ሁሉንም ተማሪ ይሄን ማድረግ ስለማይችል
በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ የሂሳብ ትምህርታቸውን በመከታተል ላይ የሚገኙትና በደሴ መምህራን ትምህርት ኮሌጅ የሂሳብ ትምህርት አሰልጣኝ የሆኑት ኤፍሬም አሊ ከቅርብ ዓመታት ወዲህ በክልሉ የሚስተዋሉ የጸጥታና የምግብ አቅርቦት ችግሮች ክልሉ ብቁ ተማሪዎች እንዳያፈራ ሊያደርገው እንደሚችል ያላቸውን ስጋት አጋርተዋል።
የመማር ማስተማር ሂደት በቀጥታ ከተማሪዎቹ ተሳትፎ ባለፈ ቀድመው የተዘጋጁ መሰረተ ልማቶችና የትምህርት መዋቅሮች ወሳኝነት አላቸው። እነዚያ ነገሮች መደራጀት ነው ለተማሪዎቹ የመማር ማስተማር ሂደት ምቹ ሁኔታ የሚፈጥረው። ከዚህ አንጻር አሁን እየተከሰተ ያለ ጦርነትና ተያያዥ ችግሮች እንዲሁም ድርቁ በመማር ማስተማር ሂደት ላይ እንዲሁም በተማሪዎቹ ቀጣይ ተወዳዳሪነትና ውጤታማነት ላይ ዘላቂ ችግሮችን ጥሎ እንደሚያልፍ ግልጽ ነው። የትምህርት ሂደት ላይ ብዙ ጊዜ ተስተዋለው ችግር ምንድን ነው? እንደ ሌሎቹ አደጋው በግልጽ ወዲያው በፍጥነት የሚታይ ባለመሆኑ የትምህርት ጉዳይ ቸል ተብሎ ሲታለፍና አደጋው ቆይቶ በከፋ ሁኔታ ሲመጣ ይስተዋላል። በተለይ ጦርነትና እነዚህ ከረሃብ ጋር የተገናኙ ጉዳዮችን ስንመለከት ለምሳሌ በቀላሉ ብንመለከት ወላጆቻቸውን ማጣታቸው ተማሪዎቹ ላይ የሚያሳድረው ተጽዕኖ ከባድ ነው። የኮንስትራክቲቪስት አፕሮችን ተከትለን ከተመለከት ነው የመማር ማስተማሩ ሂደት ተማሪዎች ላይ የሚገነባው እውቀት ያላቸውን ስፍራ በመስጠትና ያንን በማዳ ያበር በመሆኑ እነዚህ ልጆች ከአካባቢያቸው ከወላጆቻቸው ያገኙት የነበረውን እውቀት አጥተው ይመጣሉ። በዚያ ምክንያት ማንነታቸውን ያጣሉ። የወደፊት ውጤታማነታቸውም ላይ አደጋ ጋረጥባቸዋል። ከዚያ ባለፈ በረሃብ ስሜት ውስጥ ነው የመማር ማስተማር ሂደቱን ማከናወን የነበረው ተጽዕኖ በአእምሯቸው ላይ የሚፈጥረው ጥቁር ጠባሳ፣ እነዚህን የመሳሰሉት ችግሮች የሚፈለገውን ተሳትፎና ውጤታማነት እንዲያገኙ ለማድረግ በጣም ከፍ ያለ ችግር ይፈጥራል።
በደሴው የምክክር መድረክ ላይ ለጋዜጠኞች አስተያየት ሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ መኳንን ታደመ በክልሉ ከቅድመ አንደኛ እስከ 12ኛ ክፍል 6.2 ሚሊዮን ተማሪዎችን ለማስመዝገብ ቢታቀድም በተጨባጭ ለመመዝገብ የተቻለው ግን 3.4 ሚሊዮን ብቻ እንደሆነ አስታውቀዋል። ለአሜሪካ ድምጽ በመስፍን አራጌ ከደሴ ለተጠናቀረው ዘገባ አስማማኝ ነው፣ ዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን አብራችን ስላመሻችሁ በእጅጉ እናመሰግናለን። ዛሬ የቀረቡትን ዘገባዎችና ሌሎች መረጃዎችን ለማግኘት ኦፊሴላዊ ገጻችንን መጎብኘት አትዘንጉ። መልካም ሳምንት ይሁንላችሁ። መልካም ምሽት።